ያሉትን እህቶች ማደራጀት ነው። ምክንያቱም ወደ እህቶቻችን ወደ ማይመጡባቸው አካባቢዎች ላይ ብቻ እንዲመጡ ብቻ ከተበቀን ስለማይመጡ እነሱ ወደ አሉበት መድረኩን ወደ ማያገኙበት ወደ ኢንተርኔት ወደ ማይመጡበት ምናምን አካባቢ ላይ እኛ በኑሯቸው በህይወታቸው በኑሯቸው አካባቢ የሄድን ራሳችን እንዲመጡ አባል እንዲሆኑ ማድረግ ያለብን ዘመን ላይ ያለን ይመስለኛል።
እንግዲህ ሁላችንም በእያለንበት አካባቢ እህቶቻችን ተሰባስበው በዚህ ድርጅት ውስጥና በሚገጥሙን የተለያዩ የባህል ሁኔታዎች ችግሮች አብረን ችግራችንን ለመወጣት እንደራጅ እንላለን። ስለዚህ ዓለም አቀፍ የኢትዮጵያ ሴቶች ድርጅት www.iesad.org ላይ ገብታችሁ የስራውን እንቅስቃሴና ሁኔታዎችን መረዳት እንችላለን። እንደራጅ እንደራጅ በሚል በተለያዩ ቦታዎች በሚገኝበት ጊዜ የሚሰጣቸው ወይም የሚያበረክታቸው በአማርኛና በእንግሊዘኛ የተጻፉ አሉ። እስቲ አማርኛውን ላንብብላችሁ። እንደራጅ እንደራጅ ጎጂ ልምዶችና ባህሎችን ለማስወገድ የትምህርት እድል የሁሉም ሴቶች መሆን አለበት። ህጎችም መደንገግና በስራ መዋል አለባቸው። በሴቶች ላይ የሚደርሱ በደሎችን መመልከትና መፍትሄ መሻት ለትግሉም ጥንካሬ የሴቶችን ቀንና በዓላት አብሮ ማክበር። በስደተኛ ላይ የሚደርሱ በደሎች የሴቶች መደፈር ብሎም በዘመናዊ ባርነት ማማቀቅ የሚያበቃው ተደራጅቶ በመታገል ብቻ ነው። የሌላ ሀገር ሴቶች በመደራጀታቸው ያገኟቸው ጥቅሞች ለኢትዮጵያንም እንዲሆኑ መጣር። ኢትዮጵያን ሴቶች አስቀድሞ የዜጋ መብት ማስጠበቅና ሁኔታዎችን ከቁጥጥር ሳይወጡ በፊት ለወገን መድረስ ይኖርባቸዋል። በብቸኝነት የሚሰቃዩ ወገኖችን አስቀድሞ እንዴት መድረስ እንደሚቻል መወያየትም ያስፈልጋል። ዓለም አቀፍ የኢትዮጵያ ሴቶች ድርጅት ሴቶች መደራጀት አለባቸው ብሎ ያምናል። የሴቶችን መብት በተመለከተ በመላው ዓለም ሴቶች የተደረገውን የትግል በመከታተል ያጤናል። የተገኙትንም ጥሩ ውጤቶች የተገኙትን በተደራጁ ሴቶች ትግልና ጥረት መሆኑንም ያምናል። መፈክራችን መሆን ያለበት እኔ ራሴ ካላደረግኩት ማን ያደርገዋል? ዛሬ ካልጀመርኩትስ መቼ ይጀመራል? እህቶች የሀገራቸውን ሴቶች ለመርዳት ፈቃደኛ የሆኑና በርካታ እቅዶች ያላቸው ስለሆኑ በሴቶች ድርጅት አማካኝነት ብዙ ሊሰሩ ይችላሉ። የሚችሉ መሆናቸውንም በጣም ተስፋ የሚሰጥ ሁኔታ ፈጥሯል። እህቶች የሚደርስባቸውን በደሎች እንዲቋቋሙ ለመርዳት ሆነ ለመረዳት መደረግ ያለባቸው ጥረቶች ብዙ ናቸው። ከዚህ ከዚያም የተከሰቱና ያዳመጧቸው ችግሮች አይነቶችና ብሎም በአገር ቤት ውስጥ ሊደረጉ የሚችሉትን የእርዳታ ስራዎችን መመልከት አለባቸው ዓለም አቀፍ የኢትዮጵያ ሴቶች ድርጅት። ስለዚህ በዓለም ዙሪያ የምትገኙ ወይም በጣሊያን አካባቢ የምትገኙ እህቶቻችን በዚሁ በዓለም አቀፍ የሴቶች ድርጅት ውስጥ የምትችሉትን ያክል ተሳትፎ በማድረግ በሀገራችንም በዚህ በምንኖርበት በጣሊያን ከተማ ብዙ እህቶቻችን ላይ ግፍ፣ በደል፣ ስቃይ ይደርሳልና ያንን አብረን እንወጣ እንላለን። በተጨማሪ ወይዘሮ ገነት ለአድማጮቻችን የሚሉት ነገር ካለዎት ከመዝጋታችን በፊት ለርሶ እድሉን ብሰጥ።
አዎ፣ ቅድም ከተናገርኳቸው ውስጥ አንዱ ችግር ሴቶች ላይ ያለው ሴቶችን የመናቅና ሴቶችን የበታች አድርጎ ማየት በሀገራችን ውስጥ አሁን በጣም በጣም በሚያሳዝን ሁኔታ በጣም ብዙ ሴቶች ላይ ጥቃት ደርሷል። እነዚህ ጥቃቶች ፊት በአሲድ ማቃጠል፣ አንዷ እህታችን እንዲያውም ህይወቷን አታለች። ሁለቱ ያው በመታከምና በራሳቸውን ለማቋቋም በማበረታታት ላይ ናቸው ያሉት። እነዚህን አይነት ክስተቶች አሁን በመጨረሻ ላይ ደግሞ አይኗ በጩቤ ተወግቶ የጠፋ እህታለች። ይህን ሁሉ በሚመለከት በጣም በጣም አሰቃቂ ሁኔታ ስላለና እነዚህ ሁሉ ነገሮች ስለተከሰቱ አብዛኛው የህብረተሰብ ክፍል ይህን እንዲገነዘብና ትክክል እንዳልሆነ ሴቶች ላይ የሚሰነዘሩ የንቀት ነገሩ ቃሎች እኔ እስካልወስን እሷ ለምን ጥላኝ ሄደች? እንዴት አልፈልግም ትለኛለች? ማን ይህን መብት ሰጣት? ብለው ተናደው እዚህ ድረስ የሚደርሱት ወንዶች መኖራቸው ከህብረተሰባችን ጋር አካል ይዘት ጋር የተያያዘ ስለሆነ ሁሉንም ነገር ለማስተካከል ወደ መታገልና እነዚህን ነገሮች ማስቆም መቻል አለብን ማለት ነው።
አድማጮቻችን እንግዲህ ከልብ እናመሰግናለን። እዚህ ስቱዲዮ ድረስ መጥተው በዓለም አቀፍ የኢትዮጵያ ሴቶች ድርጅት ዙሪያ እስከ ዛሬ ድረስ የሚሰሩትን እንቅስቃሴዎች ወደፊትም አባሎቻችንን በምን መልኩ ማሰባሰብና የበለጠ ስራዎችን መስራት እንደሚገባን እንዴትስ አድርጎ አባል ለመሆን እንደሚቻል አላማችንንና የመሳሰሉትን በድረገጻችን ላይ በመግባት ማየት እንደምትችሉ የገለጹልን በመሆኑ በአድማጮቻችንና በኢትዮ ሮማ የኢትዮጵያ ኮሚኒቲ ስም ከልብ አመሰግናለሁ።
Spaghetti, ከሀገሪያ ወጣኸኝ ጅግር ናፈቀኝ ተራራው ገደሉ መልሰኝ ከሀገሬ ካፍር በሰማይ በምድር አቡሪ ከሀገሪያ ወጣኸኝ ጅግር ናፈቀኝ ተራራው ገደሉ መልሰኝ ከሀገሬ ካፍር በሰው ሀገር ሁኚ ሽበት ከማወጣ አውቀቴን ሸምቼ ሀገሬ ብመጣ አባይ ያዜማን አዋሻ ይቆጣ ችግር ተቸግሮ ከሀገሬ ሲወጣ ተነግሮ ከማያልቅ ከስደት ስሮሩ ተነሳሳ ልቤ ሊያወጣኝ ደፍትሩ በቅሎዬ ስገሪ ልንግባ ሀገራችን ያመጣን አሻግሮ አልቋል ጉዳያችን
አድማጮቻችን በድጋሚ አብራችሁን እንድትቆዩን ጠይቃለን። የተለያዩ ድምጾችን እየሰማችሁ ቢሆንም የትንሽ የቴክኒክ ችግር አለብን። ቢሆንም አሁን እዚያ ጠገባችን እያስተካከሉልን ነው። አሁንም አብራችሁ በድጋሚ እንድትቆዩ እንጋብዛችኋለን። አድማጮቻችን ከዚህ ሙዚቃ በመቀጠል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ አመራር አካል የሆኑትን አቶ ያሱ አለማየሁን ይዘን እንቀርባለን። በድጋሚ አብራችሁን እንድትቆዩ እንጋብዛችኋለን። ለቢያሰናፍሽ እሱም ተሳሳተ የኔነት አንቺ ማልታሽ ታማኝ አንቺ ገላናዬ ያለኔ ማያውቅም men no de que me sano anya sawa yagam sedetnya targenya demo bena blo de berha baiche wanda me satama hoyna
satama hoyna satama hoyna satama hoyna
satama hoyna
satama hoyna satama hoyna
ፈራጃን ተጌታ በፈጠርከው ገና
ሳታማህና ሳታማህና ሳታማህና
ሳታማህኝ
ሳታማህና ሳታማህና
ፈጣሪን አልፈራች ግፍ አይደርስም መበል
ሳታማህና ሳታማህና ሳታማህና
ሳታማህኝ
ሳታማህና ሳታማህና
ፈራጃን ተጌታ በፈጠርከው ገና
ሰባል ሰው እንዴት ራበኝ ብሎ እምነቱን ይብላል ግድ ሆነ የገደነው የኔስ መሰደዴ በርቀም ተከተለኝ የማያልቀው ጉዴ ባልገባንዴ ምሽታዬ ናድከኝ ኑለት ምን ታደርገኝ ነበር ወዳጄ ቤቶን በኔ ቦታ ታማኝ ባልንጀራ ነዬ ቢራብ ጾሙ ሙሉ ለእነት ያድራል እንጂ ለወዳጅ ለነጋስተ
ደረትህ ገላዋናዬ ሲመኝ ለመኝቶ ዛሬን ልትጸጸተዬ መቻሰብከው ዳፍታ አታብዛቤ ምክንያት ከንግዲ አትገድር መሃሎ
አድማጮቻችን በድጋሚ አብራችሁን እንድትቆዩ እንጋብዛለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራር አካል አቶ ኢያሱ አለማየሁ ግብዣችንን አክብረው በመገኘቶ ከልብ እያመሰገንን በተለያዩ ጥያቄዎችን እንደሚያብራሩልንም ተስፋ እናደርጋለን። ጣሊያንና ሮማ አካባቢ በሚገኙ አድማጮቻችን ስም ልባዊ ምስጋናዬን አቀርባለሁ። የመጀመሪያ ጥያቄ ወጣቱ ትውልድ እንዲሁም የተለያዩ ወገኖቻችን ኢሃፓን በብዛት በስም እንጂ የሰራውን ውጤት የከፈለውን መስዋዕትነት የተለያዩ ሁኔታዎችን ስለማያውቁ በተደጋጋሚ በሚያጋጥመው የሬዲዮም ሆነ የተለያየ ሁኔታዎች በተለይ ወጣት ልጆቻችን እንዲሰሙት ያስፈልጋል ብለን እናምናለን። ስለዚህ ኢሃፓ ወይም የኢትዮጵያ ህዝባዊ አብዮታዊ ፓርቲ መቼና እንዴት እንደተመሰረተ በትግሉ ውስጥ ያበረከተው አስተዋጽኦ ምንድነው?
እሺ ስለጋበዛችሁኝ አመሰግናለሁ። በመጀመሪያ ኢሃፓ እንግዲህ የወጣቱ የተማሪዎችና የተራማጆች ትግል ውጤት ነው። ኢሃፓ የተቋቋመው በ1964 ዓ.ም ተመረተ በኢትዮጵያ አቆጣጠር በሚያዝያ ወር ነው። ኢሃፓ ከመቋቋሙ በፊት የአጼ ኃይለ ሥላሴ ስርዓት አሁን ጊዜ ካለፈ በኋላ ብዙዎች ባውቁትም የአጼ ኃይለ ሥላሴ ስርዓት ብዙ በደል የሚፈጽም ዴሞክራሲያዊ መብቶችን የነፈገ ጥቂት ባለ ስልጣኖች መኳንንት ልዑላን እና ቤተ መንግስት የንጉሳን ቤተሰቦች አብዛኛውን የአገሪቷን መሬት የተቆጣጠሩበት የኢትዮጵያ አርሶ አደሮች በብዛት ገባር ሆኖ ማለት ጭሰኛና ገባር ማለት የምርታቸውን 2/3 ለባላባት ወይም ለነዚህ ለከበርቴዎቹ የሚያቀርቡበት ሁናቴ የነበረበት የሃይማኖትና የብሔረሰብ እኩልነት ያልነበረበት ስርዓት ኋላ ቀር ስርዓት ስለነበር ይህንን እንግዲህ በመቃወም መሬት ላራሹ፣ ዴሞክራሲ ለህዝቡ፣ እኩልነት ይረጋገጥ፣ ድህነት ወንጀል አይደለም፣ ትምህርት ለሁሉ ይዳረስ የሚሉ ብዙ መሰረታዊ ጥያቄዎችን በማንሳት የተማሪ እንቅስቃሴው በሀገር ውስጥ መጀመሪያ በዩኒቨርሲቲ ጀምሮ ከዛ ወደ ሁለተኛ ደረጃ ከዛ ወደ አንደኛ ደረጃ ወርዶ በስፋት ትግል የተካሄደበት ነው። ይህን ትግል እንግዲህ ቀስ በቀስ ደግሞ ያለው ስርዓት የነበረው ያጼው ስርዓት እየጎዳ እያፈነ እየመታ በመጨረሻ መግደል የተማሪ መሪዎችን ጥላሁን ግዛውና ሌሎችንም እስከ መግደል ስለደረሰ እንግዲህ በዚህ አይነት በሰላማዊና በሰልፍ ብቻ መታገል አይቻልም፣ በፖለቲካ መደራጀት አለብን፣ ስርነቀል ለውጥ ነው የምንፈልገውና የፖለቲካ ድርጅት ለዚህ ስርነቀል ለውጥ መሳሪያ የሚሆን ህዝቡን የሚመራ ድርጅት ያስፈልጋል በሚል እንግዲህ ያው በ1964 የኢትዮጵያ ህዝባዊ ፓርቲ የመጀመሪያው ሀገራችን የፖለቲካ ፓርቲ ህገወጥ ነው ፓርቲ ማቋቋም በዛ ጊዜ በሚስጥር እንግዲህ ተቋቋመ። ከዛ ጊዜ ጀምሮ ለዚህ መሰረታዊ ላላቸው ጥያቄዎች ዛሬም ብዙዎቹ በስራ ላይ ገና አልዋሉምና ገና ጥያቄዎቹ አንገብጋቢ ሆነው ነው ያሉት። ለነዚህ መታገል ጀመረ። ህዝብን ማደራጀት በውስጥ በሚስጥር በማደራጀት ተማሪዎችን በአገር ቤትና በውጭ ወጣቶችን በማደራጀት ከሰራተኛ ማህበር ጋር የነበረው የሰራተኛ ማህበር በመንግስትና በአሜሪካኖች ቁጥጥር ስለነበረ ነፃ እንዲሆን እዛ ውስጥም ገብቶ በመስራት እንግዲህ ለትግሉ መፋፋም እየተዘጋጀ ሁለተኛ በዛ ጊዜ በታመነበት በትጥቅ ትግልም ደግሞ እንዲሁ ሰራዊት በውጭ ሀገር አሰልጥኖ ወደ ሜዳ በማስገባት ትግል ለመጀመር እየተዘጋጀ ሳለ የካቲት አብዮት ፈነዳ። የካቲት አብዮት ፈነዳ ደግሞ እሱ ጠቅላላ የህዝቡን መነሳሳት አመጣ። ህዝብ ለለውጥና ለአብዮት ደፍሮ ነው እንግዲህ የተነሳው። ባዶ እጁን ነው የተሰለፈ የተገደለ። ብዙ ትግል ከተካሄደ በኋላ ያው የህዝቡን ትግል ውጤት የታጠቁ ወታደሮች በኋላ ደርግ ነን ብለው የመጡት እነሱ የነጠቁበት ሁናቴ ስለነበር እንደገና ደግሞ ከደርግ ጋር ደርግ የኢትዮጵያ ህዝብ ሞግዚት አያስፈልገውም፣ ዴሞክራሲያዊ መንግስት መቋቋም አለበት፣ ሁሉን ያቀፈ ጊዜያዊ ህዝባዊ መንግስት ይቋቋም፣ ይሄ ደግሞ ለአዲስ ህገ መንግስት የሚረቀቅበትን ዲሞክራሲያዊ መብት የሚከበርበትን እና ምርጫ የሚደረግበትን ነፃ ምርጫ የሚደረግበትን መዘጋጀት አለበት ብሎ እንግዲህ የሃፓ የትግሉ ዋና መሪ ሆኖ በኢትዮጵያ በመላ በጣም ተስፋፍቶ ስለነበር ይሄን እንቅስቃሴ ሲያጣጥፍ ያው በፖለቲካው ደርጉ ሊያሸንፍ ስላልቻለ ሃፓን እንግዲህ ለዚህ መፍትሄው ያው መግደል ነው በሚል ግድያ ማካሄድ ነው በሚል እንግዲህ የነፃ እርምጃና ኋላም ሲፋፋም ብዙ መቶ ሺህ የጨረሰ ቀይ ሽብር የሚለውን እንግዲህ በሃፓ ላይ አወረደ። ብዙ ህይወት አጠፋ። ኢሃፓንም ሊያዳክም የቻለበት ሁኔታ ተፈጠረ። እና ኢሃፓ ባስተዋጽኦ ደረጃ አንደኛ የህዝብን የፖለቲካ ንቃት ከፍ ማድረግ፣ ሁለተኛ የድርጅትን አስፈላጊነትና ድርጅት እንዴት እንደሆነ፣ ለምን ድርጅት እንደሚጠቅም፣ ድርጅት እንዴት መደራጀት እንደሚችል፣ እንዴት መስራት እንደሚችል፣ ሶስተኛ ደግሞ በቆራጥነት መታገል ለውጥ ከተፈለገና አገራችንን ኡን የዲሞክራሲ ሀገር ለማድረግ ከፈለግን ደግሞ መስዋዕትነትን መድፈርና መስዋዕት መሆን እንዳለብን እንግዲህ ያሳየ ነው። በዛ ጊዜ የኢሃፓ አባላት በቆራጥነት ያሳዩት ትግልና ያካሄዱት ትግልና የከፈሉት መስዋዕትነት ደግሞ አርአያ ነው። እና ይሄ ደግሞ ከበፊት ጀምሮ ለሀገራችን የሞቱት አርበኞችን ታሪክ የቀጠለ ነው። ጣሊያን ኢትዮጵያን በሚወርበት ጊዜ ኢትዮጵያ ህዝብ አርበኞች የነበራቸው ጠመንጃና ከጓንዴና ከምንሽር ካልቤን ያላለፈ ጦርና ጋሻ ይዘው ግን አይሮፕላን መርዝ ጢስ የሚረጫ አይሮፕላን፣ ታንክ፣ ብረት ለበስ መኪና ጋር እንግዲህ ከባድ መትረየስ ጋር የተጋፈጡበትና ግን ጣሊያንን 5 ዓመት ሙሉ ሲያራውጡት ቆይተው ያው እንዲባረር ያደረጉበት ነው። ስለሆነ በዚሁ መንፈሱን በያዘ መንፈር እንግዲህ ያው ኢሃፓ የታገለው ነው የምለው ባጭሩ።
በሀገራችን በነበረው የኢሃፓ እንቅስቃሴ ሁኔታ ላይ ስንመለከት የደርግ ብዙ የኢሃፓ አባላትን የኢሃፓ ታጋዮችን የኢሃፓ ወጣቶችን በብዛት ገደለበትና ያሰቃየበት ሁኔታ ነበር። እነዛ ተዘንግተው ዛሬ በምንኖርባቸው ዓለሞች ለዚህ ሁሉ ተጠያቂ የሚሆነው ኢሃፓ ነው ይባላል። ይህ ምንስ በምን መልኩ ነው የሚያዩት? እውነት
ይሄ እንግዲህ ይሄ በጣም መጥፎ የሆነ ትንታኔና ግምጋሜና ድምዳሜ ነው። በአብዛኛው በደርግ ርዝራዦች የሚሰራጭ ነው። አሁን ደግሞ ወያኔም ቢሆን የጠቀመው መስሎት እሱም ያስተጋባዋል። ግን ማንኛውም ድርጅት በሚታገልበት ጊዜ መስዋዕትነት አለ። አሁንም ወያኔን ስርዓት እናስወግዳለን ካለን መስዋዕትነት መከፈል አለበት። ያ መስዋዕትነት ሲከፈል ደግሞ የትግል ውጤት ነው። ትግሉን ወደፊት የሚገፋው መስዋዕትነት ነው። ይህንን ያታገለው ድርጅት ይህን ትግሉን የመራውን ድርጅት እሱ ነው ያስጨረሰ ሳይሆን የጨረሰውን አገዛዝ የጨረሰውን መንግስት ተብዬውን ነው ማውገዝ የሚገባው እንጂ የተገደለውን ነው እንደገና ተመልሶ ማውገዝ የተያዘው። እና ኢሃፓ አላስጨረሰም። ኢሃፓ ታገለ፣ ተጨረሰ። ይህንን የፈጀው ማን ነው? ደርግ ነው። በ1997 የኢትዮጵያ ህዝብ በምርጫ ድምፁን ካሰማ በኋላ ና ወያኔን ካስወገደ በኋላ ወያኔ በህገ ወጥ ሲቀጥል ይህ ህገ ወጥ ነው ድምፃችንን ቀምተህናል ብሎ ሰው ተሰልፏል። እንግዲህ ገዛ በዛ ጊዜ የነበሩ ድርጅቶች ቅንጅትና ህብረት የሚባሉት ናቸው። በአገር ቤት በጣም አንድ ላይ ሆኖ ይሰሩ የነበሩት ኢሃፓን በህብረት ውስጥ ነበረ በዛ ጊዜ። አሁን ቅንጅትና ህብረት ሰው አስፈጁ ማለት አይቻልም። ይህ የትግል ውጤት ነው። የፈጃቸው ወያኔ ነው። ወያኔ ህዝብ ፈጀ ነው መባል ያለበት እንጂ ተገላቢጦሽ ነገር እኛ አይጥመንም። አሁንም ቢሆን ወደፊትም ቢሆን ደግሞ በወያኔ ስርዓት ስንታገል መስዋዕትነት ይኖራል። እነ መለስ ዜናዊ አንድ ሰልፍ ተደረገ፣ ሁለት ሰልፍ ተደረገ ብለው ጥሎ የሚወጡ አይደለም። ሰው ገለው ያችን ስልጣናቸውን ጥቅማቸውን ለመጠበቅ መራወጣቸው ስለማይቀር ለዚህ መስዋዕትነት ዝግጁ ሆነን ግን ለመቀጠልና እስከ መጨረሻው ለመሄድ መዘጋጀት አለብን እንጂ ይህ አጓጉል አሁን ሰው አስጨረሰው ሊጨረስ ነው የሚል ነገር እያለቅን ያለንን እና በረሃቡም በምኑም እያለቅን ያለንና ለመብታችን ታግለን ብንሞት ነው የሚሻለው።
እንግዲህ በዛ ዘመን የነበሩ ወጣቶች፣ ወገኖች ወይም ምሁራኖች ህይወታቸውን የሰጡት ለአገራቸው ለወገናቸው ነጻነት ዲሞክራሲያዊ የሆነ ስርዓት እንዲኖር ነበረ። ስለዚህ በዛ ጊዜ
የነበረው ሁኔታ በሙሉ የተደረገው እንቅስቃሴ በሙሉ ለወገን ለሀገር አንድነትና ክብር ነው ነው አንዳንድ ሁኔታዎች እንዲያመችና ምናልባትም እንደዛ ተብሎ ሊወራ የሚያደርገው ምናልባት ከተጠያቂነትም ለነዳን ሊሆን ይችላል ብለን እንደልናልፈውም ይችላል ይሆናል። ወደ ሁለተኛ ጥያቄ ልግባና ባለንበት ዓለም ወይም ከተማ እዚህ ጣሊያን ማለት ነው ሮማ ከተማ ውስጥ ያርነት ግንባር አለ፣ የትግራይ ወጣቶች አለ፣ የትግራይ ልማት አለ እና በተለያየ በግንባር ላይ ባደረጉት አስተዋጽኦ ትልቅ ፌቨር ተደርጎላቸው እዚህ በአካባቢያችን የሚገኛሉና ኢሃፓ እንግዲህ ከትግሉ ሁኔታ ስናይ በከተማ እና በባላገር ብቻ ሳይሆን በሜዳም በትጥቅ ትግልም የነበረውን የደርግ መንግስት ለመጣል ትልቅ አስተዋጽኦ አድርጓል፣ ታግሏልም፣ ብዙ መስዋዕትነት ከፍሏል። እንግዲህ ይሄ ካለ ቲፒኤልኤፍም በዛ ጊዜ በሜዳ ትግል ያደርግ ነበር። ስለዚህ ኢሃፓና ቲፒኤልኤፍ የነበራቸው አንድነት ነበር ወይ? ከሌለስ ምንድነው ልዩነታቸው?
ኢሃፓና ባኔ ታህት ነበር የሚባሉ ተጋድሎ አርነት ህዝብ ትግራይ በኋላ ህወሓት ሆኗል። የፈጠሩት አንድነት የለም። ለመግባባትና ባንድ ላይ ለመስራት በሚል በትግራይ ባመረት እኛ እነ سنንቀሳቀስ በተለይ ባሲምባ በክልታው ላይ ሎነ በአዲግራት ወዘተበል سنንቀሳቀስ በነበረበት ጊዜ ከ ታህት አመራር ወይም ኮያኔ አመራር ጋር 9 ጊዜ ውይይት አድርገና 9 ጊዜ ውይይት አድርገናል። ያቀረብንላቸው የኛ አይነት ድርጅትና ፓርቲ ከሆናችሁ ልንዋሃድ እንችላለን፣ የለም የራሳችን አቋም ያለን ካላችሁ በህብረት ግንባር ልንሰራ እንችላለን፣ ህብረት ግንባር መስማማት አንችልም እሱንም አንፈልግም ካላችሁ ሳንፈላለግና ሳንተነኳኮስ እንደውም መረጃ እየተለዋወጥን ጎን ለጎን መታገል እንችላለን የሚለው እነሱ ግን ይሄ ሁሉ ቦታ የለውም፣ እኛ የትግራይ ህዝብ ግንባር ቀደም መሪ ነን፣ ትግሮች ነን፣ እናንተ ውጡ ከዚህ አባይ ኢትዮጵያ ናችሁ፣ ትልቅቷ ኢትዮጵያ የምትፈልጉ ናችሁ፣ አማራዎች ናችሁ፣ ትምክተኞች ናችሁ ሊሉ እንግዲህ ይሄንን ይዘው መጡ። አይ እኛ ደግሞ እንደውም እናንተስ ካለው ትግሬ አባል እኛ ጋር ያለው የትግራይ አባል ይበልጥ፣ የትግራይ ተወላጆች አባል ይበልጣል፣ እንበልጣቸው ነበር፣ ብዙ ነው እኛ የነበረን የትግራይ ኢሃፓ እንግዲህ ህብረ ብሔር ነበረ፣ ኤርትራኖችም የትግራይ ተወላጆችም ኦሮሞም ሀዲያም የኦጋዴን ሶማሌም ሁሉም በብዛት የነበረበት ድርጅት ነው እና እኛ እንደውም ቁጥራችንን በልጣቸዋለን በትግራይማ ከሆነ ይሄ ትክክል አቋም አይደለም፣ ይሄም የኛም ሀገር ነው የናንተም ሀገር ነው፣ አንድ ላይ እንታገል፣ ለዛ ተቻችለን እንታገል በሚል ውጡልን የሚል አመጡ። ይሄንን እንግዲህ ሻቢያ ደግሞ በወቅቱ ደግሞ የኤርትራ ኢትዮጵያ ቀኝ ግዛት ናት የሚለውን እመኑና ፈርሙልና መግለጫ እናውጣ ይል ነበር፣ እኛም ቢብለናል ይሄንን። ስለዚህ ሁለቱ እንግዲህ ተነጋግረው ያው እኛ ላይ በመጥፎ ጊዜ ጦርነት ከፍተው ሊያጠቁንና እኛም ወደ በጌምድር ጎንደር ልንጠቃለን የቻልንበት ሁኔታ ያለ። ስለዚህ የተስማማንበትና አንድ የሆንበት ጊዜ የለም። አሁን ከነሱ ወያኔ ለመጣል በሚደረገው ትግል የወያኔ ደጋፊዎች፣ የወያኔ አባሎች፣ የወያኔ መኮንኖች፣ የወያኔ ጦር አባሎች ከወያኔ መለየታቸውና ወያኔ መዳከሙ አስፈላጊ ነው። ግን እንደዚህ ደሞ ሲባል አሁን ከተቀሹ አረና ነው መሰለኝ አረና የሚባለው ድርጅት አዎ እሱ እንግዲህ በነስዬና በነተወልደ በነገብሩ አስራት የተቋቋመው ከሆነ እኛ እነሱ ላይ ብዙ ጥያቄ አለን። የኢትዮጵያ ህዝብ ላይ በደረሱት ወንጀሎችን ሁሉ በአንድ ሰው በመለስ ዜናዊ ላይ ጭኖ ማምለጥ አይቻልም። እነዚህ ሰዎች አሁን የተቋቋመ ነው የሚሉት ሰዎች የፖሊት ቢሮ አባሎች ነበሩ፣ የጦር መሪዎች ነበሩ። ስልጣን ከያዘ በኋላ ወያኔም ለብዙ በወያኔ ደረጃ ለተፈጸመ ወንጀል እነስዬም እነተወልደም እነ አረጋሽም ብትሆን ተጠያቂ ናቸው፣ ገብሩ አስራትም ቢሆን እና እነዚህ ተጠያቂ የሆኑ ሰዎች ትግራይ ውስጥ ስንት እስረኞች ተይዘው የኛ የኢሃፓ ጭምር ደብዛቸው ጠፍቷል። ይሄ መለስ ዜናዊን ብቻ ይመለከታል? ገብሩ አስራት የትግራይ አስተዳዳሪ ፕሬዚዳንት የነበረው ይመለከታል? የፖሊት ቢሮ አባል የነበሩትን ተወልደን ይመለከታል ወዘተ? ስለዚህ ብዙ ወንጀሎች ተፈጽመዋል። ጦርነት እንሰራባችኋለን ብሎ የፎከረብን ስዬ አብርሃ ነው በኢትዮጵያ ህዝብ ላይ፣ ይሄን እናውቃለን እኮ። እና ብዙ የተፈጸሙ ወንጀሎች ራሳቸው በራሳቸው እንኳን በነ ፕሮፌሰር አስራት መያዝ በዛ ጊዜ የተደረጉ ግድያዎች የሃፓ አባላት ላይ የተደረጉ ግድያዎችና አስሮ ደብዛቸውን ማጥፋት እንትና ታምራት ላይ ነን እንኳን እስከማሰር ድረስ እነስዬ እጃቸው አለበት አብረው ነው የሰሩት ከመለስ ጋር ስለዚህ ወደዚህ ወደ ህዝብ ጎራ መጣን ሲሉ በመጀመሪያ ባለፈው ላደረግነው ጥፋት ህዝብን ይቅርታን ጠይቃለን አጥፍተን ነበረ ተሳስተን ነበረ እና ይቅርታን ጠይቃለን የሚለውን መጀመሪያ መግቢያ ማንኳኳያ በሩን ማንኳኳያ ሳያደርጉ ግን ህዝብ ጎራ ሆነው ሊቀጥሉ አይችሉም በመሰረቱ እነሱ ጠባቸው ከመለስ ዜናዊ ጋር የስልጣን ጠብ ነው እንጂ የአቋም ለውጥ አይደለም አሁን እነሱም የትግራይ የበላይነት የሚለውን ያምኑበታል አንድ ቀን ለምሳሌ ወደ ትግራይ ስለተጠቃለለው የጎንደር መሬት ስተት ነው ሲሉ ትክክል አይደለም ይሄ ተሰራው ሲሉ ሰምተን አናውቅ አንድ ቀን የሚደረገውን አድሎ ሻወግዙ ሰምተን አናውቅ እና እነሱ የሥራቱን መቀጠል ነው የሚፈልጉት ግን መለስ ዜናዊን ማባረር ነው የሚፈልጉት እና እኛ ከነሱ ጋር በዚህ ያለት ጥያቄዎች ላይ በፍጹም እንደማመጣ አይደለንም እንግዲህ ከዚህ ጋር ተያይዞ በርግጥ አሁን ወያኔ ብዙ የትግራይ ተወላጆችን ወደ ውጭ እየሰደደ በሱ ተስፋ ምንድነው እነሱ ውጭ ሀገር ይሄዳሉ ኢጣሊያንም ቢሆን ጀርመንም ኖርዌይም አሜሪካም እየመጡ ነው እነሱ መተው እዚ የአንድነት ኃይሎችን ያገር ወዳድ ኃይሎችን እንቅስቀሳቸው ቤተክርስቲያኑን ማፍረስ ማህበሩን ማፍረስ በዚህ ሰሩልኛል ብሎ እንግዲህ የሚያሰማራው አለ ለነዚህ ምን ሰጣቸው ምክር ግን በፍጹም ሊወድቅ ካለና ሊንኮታኮት ካለ አገዛዝ ጋር ሆናችሁ ምትሰሩት በፍጹም ይበጃችሁ አይደለም ለዘላለማዊ ስደት ሚዳርጋችሁ ነው ኢትዮጵያ ውስጥ ለውጥ መምጣቱ አይቀርም ይሄ ለውጥ ግን ህዝብን እንዳያጠቃ የትግራይ ተወላጅ ሁሉ የወያኔ ደጋፊ ነው ትግራይ ተወላጅ ሁሉ የመለስ ዜናዊ ደጋፊ ነው ተብሎ ህዝብ በዚህ ደረጃ ከደመደመና በኋላ የሚመጣው ለውጥ ለትግራይ ህዝብ የሚበጀው ሳይሆን ምንም ኢትዮጵያዊነቱ ጥርጥር ውስጥ የማይገባው የኢትዮጵያ የትግራይ ህዝብ ጉዳት እንዳይደርስበት በማሰብ መስመር ማስተካከል ጎራ መለየት ከወያኔ አገዛዝ መራቅ ኢትዮጵያን የሚጎዱ እንቅስቃሴዎች አለመሳተፍ ይተበቀባቸዋል አለዛ ህዝባቸው ላይ አውቀው ሆነ ሳውቀው ጉዳት ሊያደርሱ ይችላሉና ቢያስቡበት ጥሩ ነው ማለት ምክር መምከር ፈልጋለሁ
እንግዲህ እዚህ ያርነት ግንባር ወይ የትግራይ ወጣት የትግራይ ለማት በሚል የተደራጁ በሙሉ በተለይም በሃፓ ላይ ወይም ደግሞ ጸረ ወያኔ አቋም ባለው ላይ ያላቸውን እንቅስቃሴ በዚሁ እንዲገነዘቡ ይያለም ግን እኔ በድጋሚ መጠየቅ የምፈልገው ሃፓ በከተማም ሆነ በተለያዩ አካባቢዎች ብዙ ወጣቶችን አሰማርቷል ብዙ ወጣቶች ለትግሉ መስዋዕትነትም ከፍለዋል የነበረው መስዋዕትነት ከትልቅ እስከ ትንሽ የተከሄደበት ነው ባሲምባም በግንባር ብዙ መስዋዕትነት የተከፈለበት ነው እንግዲህ ይሄን ሁሉ መስዋዕትነት የከፈለ ፓርቲ ምን ነበረ ከግቡ ለመድረስ ያላበቃው ምን ችግር ነበረበት TPLF መጥቶ አሁን ስልጣን ላይ ሲይዝ ኢሃፓ ግን ያንን ነገር ማረግ ያቃተው ለምን ነበር?
እንግዲህ እኛ ትግላችን ውጤታማ አልነበረም ብለን አንገመገም ውጤታማ ነበር ብዙ ቅድም እንዳልኩት ለህብረተሰቡ ለትግሉ ለኢትዮጵያ አንድነት ብዙ አስተዋጽኦ አድርገናል ብዙ ድልም እንዲገኝ አድርገናል ዋናው መሰረታዊ ሆኖ የስልጣን ጉዳይ የፖለቲካው ትግል በስልጣን አለመደምደሙ ግልጽ ነው ለዚህ ብዙ ምክንያቶች አሉ አንደኛ እኛ በደርግ የደረሰብን ከፍተኛ ጭፍጨፋ ይሄ ደግሞ ደርግ ጭፍጨፋ ደግሞ በሶቪየት ህብረት በኩባና በሶሻሊስት ሰፈር በሚባለው ሁሉ የተደገፈ ሲሆን እኛን በአንጻሩ ደግሞ የሚደግፈንና የሚያበረታታን የሚያጠናክረን አለመኖሩ ምክንያቱም በፊት ስንታገል በአጼ ኃይለ ሥላሴ ጊዜ ስንታገል የአሜሪካንን የአጼ ደጋፊነት እንቃወም ስለነበረ ከአሜሪካንም እንግዲህ የማይወደነን አረቡ ደግሞ የኢትዮጵያ አንድነት ስለምንል የኢትዮጵያ አንድነት የሚባል ኃይል መደገፍ የማይፈልጉ መገንጠል የሚል ኃይል ግን ወዲያውኑ ለመደገፍ የሚሯሯጡ ስለነበሩ እነሱ እንግዲህ ተደጋግፈው ተረባረቡ የተረባረቡ ሁኔታ ስለሆነ በጣም በከፍተኛ ደረጃ ተጎዳን ስለተጎዳን በከተሞቹ የደረሰብን ምትና ጉዳት ወደ ትጥቅ ትግሉ ደግሞ እንግዲህ ጀምረን ስናሰራራርም እንደገና እንዲሁ በሻቢያና በወያኔ ተደረገብን ጥቃት ደግሞ እንዲሁ ጉዳት አደረሰብን ከሱም ያገገመን ይሄድን ከዛ ደግሞ በውስጣችንም ደግሞ ግማሹ ተስፋ በመቆረጥ ግማሹ ትግሉ የትማይደርስም ብሎ ወደ አሜሪካ ወደ ሌላ ቦታ መሄድን ሲመርጥ አለመግባባት ሲፈጠርና አንጃ ሲከሰትብን እነዚህም ሁሉ የጎዱን ሁናቴ አለ። በመጨረሻም በጣም ግን እንደገና ከነዚህ ሁሉ ጥቃቶች አገግመን በጎንደር በጎጃም ጥሩ የትግል ጀምረን የተንከሳቀሰን ሳለን ያው ኢትዮጵያ ላይ እንግዲህ በመራዋያን ትብብር ወያኔንና ሻቢያን ለግብ ለማድረስ በእና አሜሪካ በእና እንግሊዝ በእንትን ያለው እንትን መጣ። እኛን በሜዳ በጎንጃምና በጎንደር በነበርንበት ሜዳ ከኋላ የሱዳን የሻቢያና የወያኔ ደሞ ከቦተወሰደ ደረጃ የቤኒሻንጉል ጦር አንድ ላይ ሆኖ እንግዲህ በዚህ በኩል ይወጋን በጎንደር በኩል ደግሞ ወያኔና ሻቢያ አንድ ላይ ሆኖ ይወግዱና እንግዲህ ብዙ ጉዳት ደረሰብን ነው። ከዛ በኋላ እንደገና አገግመን ለመቀጠል እንግዲህ ይሄውና አንድ ወያኔ ከተጀመረ ከተቋቋመ ጀምረን እንደ ኢትዮጵያ አንድነት ግንባር ሚላቋቁመን በሱዳን በኩል አርገን እንግዲህ ወያኔ ጋር ደግሞ አንድ ሁለት ሶስት አመት ከተዋጋን በኋላ የሻቢያና ወያኔ ጦርነት ሲጀምር የተኩስ አቁም ብለን በራሳችን እንግዲህ ያቆምንበትና ሁናቴዎቹም ስለተለወጡ ደግሞ ያልቀጠልንበት ሁናቴ ነው ያለው። እና የአቅማችንን ሞክራል ብዙ ተጠቅተናል። ምክንያቱም ኢትዮጵያ ብዙ ጠላት አላት እና የኢትዮጵያን አንድነት ፈልጋለሁ ኢትዮጵያን አስከብራለሁ የሚል ኃይል ደጋፊ አያገኝም። ለባዕዳን የሚያጎነብስና የሚያጎበድድ ኃይል ከሆነ ግን ደጋፊ ያገኛል። ምንም ችግር የለውም። የአካባቢ ኢትዮጵያን ድክመት የሚፈልጉ የኢትዮጵያ መዋረድ የሚፈልጉ በዚህ ሆነ በዚያ ሰበብ ኢትዮጵያ ምትከፋፈል የሚፈልጉ የክፍፍል ኃይሎችን በዚህም በዛም ይረዳሉ። አሁንም እናየው ነው። በአውሮፓም ደረጃ በአሜሪካም ደረጃ ማንን ነው የሚረዱት ማንን ነው የሚደግፉት ስንል ይሄ ግልጽ ይሆናል። ኢህአፓ ግን የኢትዮጵያ ሉዓላዊነት ይከበር፣ ኢትዮጵያ አንድነቷ ይከበር፣ ኢትዮጵያ ማንም ጣልቃ እንዳይገባባት፣ ኢትዮጵያ ውስጥ ዴሞክራሲ ይስፈን፣ የሀገራችንን ሀብት ባዕዳን አይዝረፉ። አሁን የሀገራችን መሬት አንስቶ ለሱዳን ሰጠ በቋራ በኩል ወያኔ ይከበርበታል። እነዚህ ሱዳን ይደግፈዋል። በዚህ የተነሳ የሀገራችንን ለመሬት ለቻይና፣ ለህንድ፣ ለአረብ ሸጧል። በሚያሳፍር ደረጃ በዓለም ደረጃ እየተወቀሰበት ባለበት ደረጃ ግን እነዚህ የሸጠላቸው እነ ቻይና፣ እነ ህንድ፣ እነ አረብ ሀገሮች ደግሞ እሱን በዚህ ይደግፉታል። እና እንደዚህ እያስማሙ የሚሄድ ቅጥረኛ ቡድን የሚፈልጉ ኢህአፓን አይፈልጉትም። እና ስለዚህ የኢህአፓ ትግል ከኢትዮጵያ ህዝብ ትግል ጋር የተያዘ የኢትዮጵያ ትግል የሚያይል ከሆነ የሚፈካ ከሆነ የኢህአፓም ትግል እንዲሁ እየተጠናከረ ይመጣል። ግን በፖለቲካው ሁናቴ ደግሞ በኢትዮጵያ ትንሽ የመበታተን የመከፋፈል የዝምታ ሁናቴ ካለ ደግሞ ኢህአፓ በአየር ላይ ሊንቀሳቀስ ስለማይችል ድምፁ እንደ ድሮው የማይደምቅበትና ይሎ የማይሰማበት ሁናቴ ይፈጠራል ማለት ነው።
እንግዲህ ኢህአፓ በከተማም ይሁን በገጠር ወይም ደግሞ በግንባር ትልቅ እንቅስቃሴ ያደረገና ብዙ መስዋዕትነትን የከፈለ ነው። በአገር ውስጥ ማንም ሊረሳውና ማንም አልነበረም ብሎ ሊለው የማይችል ነው። ትግሎችን ሲያስታውስ፣ መስዋዕትነትን ሲያስታውስ፣ አንድነትን ሲያስታውስ መስዋዕትነትን ለወንድሙ፣ ለእህቱ፣ ለሚወደው፣ ለሚያፈቅረው ራሱን የሚሰዋ ወገንን ብሎ ሲያስብ ኢህአፓን የማያስታውስ ያለ አይመስለኝም። እናቶችም አባቶችም እንግዲህ ኢህአፓ በአገር ውስጥ ትልቅ መስዋዕትነትን ከፍሏል። ትልቅ እንቅስቃሴ አድርጓል። ብዙ ትምህርትንም አስተላልፏል። በዛ ዘመን በውጭ የነበረው እንቅስቃሴ በውጭ የነበረው በዓለም መንግስታት ደረጃ ተሰሚነት እንዲኖረው በደሉ፣ ግፉ፣ ጭፍጨፋው በአገሪቱ ውስጥ ያለውን ሁኔታ በውጭ ያለ የፓርቲው ንዑስ ክፍል አልነበረም ወይ? ቲፒኤልኤፍ ስልጣን ላይ እንዲይዝ የአሜሪካ መንግስት ያን ያህል ጥረት ሲያደርግ በኢህአፓ በኩል ስልጣኑን እንዲይዝ ጥረት ለማድረግ እንቅስቃሴ የሚያደርግ አልነበረውም ወይ ኢህአፓ?
አይ በውጭ እኛ በውጭ ብዙ ቦታ እንትን ነበረን። በአሜሪካም ለነገሩ ቢሮም ነበረን፣ አሁንም አለን። የኢትዮጵያ ያን ጊዜ የነበሩት ወጣቶች ደግሞ እንዳሁኑም ዝም ብለው አልፎ አልፎ ሳይሆን በተከታታይ በጣም ከባድ የሆኑ ሰላማዊ ሰልፎች የሚያደርጉበት ሰላማዊ ሰልፍ ማረግ ብቻ ሳይሆን ኤምባሲዎችን ኤምባሲ የተባሉትን የደርግ ኤምባሲዎችን ያዙ በቁጥጥር ስር ያዋሉ ብዙ አይነት ፕሮፓጋንዳም ይሰሩበት ሁኔታ ነበር። ግን በመጨረሻው ይሄ ሁሉ እንዳለ ሆኖ ጥቅማቸው ነው የሚፈልጉት። አሜሪካኖች በኢትዮጵያ ውስጥ የሚፈልጉት አገዛዝ ለአሜሪካ የሚያጎበድና ለአሜሪካ የሚሰግድ ነው። እኛ እንደዛ ሆነን አልተገኘንም። እኛ የማንንም እንትን አልተቀበልንም። ማንቀበለውን አንቀበልም ነው። ለምሳሌ ሻቢያ እኛ ቀኝ ግዛት ነን የኢትዮጵያ ሲል አንቀበልም ነው ያለው። ወያኔ ግን ተቀበለ። ያኔ እንኳን የመለስ ዜናዊ አልነበረም እና አረጋዊ ግደይ እና ስብሐት ነጋ አዎ ልክ ነው እንቀበላል አሉ። እኛም ቢያለን ሶማሌ ግማሽ አንድ ሶስተኛ ኢትዮጵያ ናዝሬትን ይዞ እነሱ አዳሚያ ይሉታል፣ አሩሲን፣ ባሌን፣ ሀረርጌን ጠቅልሎ ምዕራብ ሶማሊያ ግዛት ነው በሉልን ሲሉ ይሄ ውሸት ነው አልናቸው። ሀገራችንን ሽጡ ነው የምትሉት አንቀበልም አልናቸው። ስለዚህ እኛን አልረዱንም፣ ወያኔ ረዱ። ሌሎቹም አረቦቹም እንደዚሁ ነው የሚፈልጉትን እኛ አላሟላላቸውም። ሱዳን የአባይ ድልድይን አፍርሱ እሺ ብለን ልናፈርስ አልሄድንም። ወያኔ ተከዜን ድልድይ ሊያፈርስ ሞክሮ ነበር። ምንም ህዝብን ከመጉዳት ሌላ ደርግን የማይጎዳ እርምጃ ነው። ግን ለባዕዳኑ እንደዚህ የሚጎነበስና የሚሰራላቸው ካለ ደስ ይላቸዋል። ስለዚህ አሁን እነሱም መጨረሻ ላይ ስልጣን ቢመጣ ማን ነው ለእኛ የሚታዘዝ ሲሉ የሀፓ ነው ብለው አልደመደሙ። ስለዚህ ወደኋላ እንዳውም ወያኔ እኔ የአልባንያ ተከታይ ነኝ፣ የአልባንያ ኮሚኒስት ነኝ፣ ስታሊንን አደንቃለሁ እያለ ይለፈልፍ የነበረ ግን በኋላ ሲጠጓቸውና የፈለጉትን ሊያሟሉላቸው እንደሚችሉ ሲያዩ አሜሪካኖቹ እነሱን ይዘው እንግዲህ የሄዱበት ሁናቴ ነው ያለው። ያው እስካሁን እንደሚታየውም ህዝብን እየጨፈጨፈ ህዝብን እየፈጀ ያልሆነ ስርዓት እየሰራ ባለበት ግን ሶማሌ ገባ ሲሉ ሶማሌ ገብቶ ህዝብ ያስፈጃል። ወታደር የሆኑትን ያው ዳርፉር ይሉታል ይሄዳል፣ አብዬ ደቡብ ሱዳን ሄድ ይሉታል ይሄዳል፣ ይሄን ናርግ ያን ናርግ ብሎ በጸረ ሽብር የጦር ሰፈር ስጠን ጦር ሰፈር ሰጥቷል፣ የኢትዮጵያን ሉዓላዊነት አስደፍሯል። ስለዚህ ይሄ ለነሱ ሎሌ መንግስት ነው። አሜሪካኖቹ ሎሌ መንግስት እንጂ ብሔር የሀገር ወዳድ መንግስት በአንድ ሀገር እንዲኖር አይፈልጉም። ምክንያቱም ጥቅማቸው እንደዛ ስለሆነ ነው። ስለዚህ ኢህአፓ ለነሱ ፍላጎት ሊያሟላ የማይችል አሁንም የማይችል ሀይል ስለሆነ በእነሱ ድጋፍ ሊቆም የሚችል እንዳልሆነ ግልጽ ነው።
በጣም አመሰግናለሁኝ። እንግዲህ ኢህአፓ ከዓለም ካሉትም እንደ አሜሪካ ሀያል አገር ጋር ማለት ነው ያለው በአገሪቷ ኢትዮጵያዊነትን፣ ዳር ድንበርን፣ ወገንነትን በትክክለኛው መከናወን አለበት የሚል በመሆኑ ተቀባይነት ላያገኝ ችሏል። እንግዲህ ይህ እንዲህ ከሆነ የወደፊቱ የኢትዮጵያ ሁኔታ ስናይ ማለቴ ነው ቲፒኤልኤፍን ለማውረድ በዓለም ዙሪያ ወይም ደግሞ በአገሪቷ በተለይም የሚንቀሳቀሱ ድርጅቶች በሚያደርጉት እንቅስቃሴ እንግዲህ አሜሪካ የማትደግፍ ከሆነ መለስ ዜናዊ ለረጅም ዘመን ይቆያል ማለት ነው በዚህ አባባል?
ይህ አይደለም። መጀመሪያ ነገር የኢትዮጵያን ክፍል እጣ የነገ እጣ የሚወስን አሜሪካም አይደለም ማንም ባዕድ አይደለም፣ ህዝቧ ነው። ህዝቡ አንድነት ካደረግንና ከታገልን አሜሪካኖች ዘላለማዊ ወዳጅ የላቸውም። ወዳጆቻቸውን እነ ሙባረክና እነ ቱኒዚያውን ቤናሊን ወዲያውኑ እርግፍ አድርገው የጣሉት፣ ሞቡትንም እርግፍ አድርገው የጣሉት። ግን አዝማሚያ ማየት አለባቸው። የህዝብ ትግል አይሎ የመለስ አገዛዝ ከተንገዳገደ ወደዚህኛው ነው የሚጠጉት። እነሱ የመለስ ልዩ ፍቅር የላቸውም። እኛ በአቋማችን ይሄ ነው ብለን ስለምንቆም እኛን የሚመርጡን አይደሉም። ምን አይደሉም ቢባልም እኛ አሁን ለምሳሌ በአሜሪካ ቢሮ አለን፣ በህግ የታወቀ የኢህአፓ ቢሮ ዋሽንግተን ዲሲ አለ። አሜሪካና እኛ በጠላትነት የምንተያይበት ነገርም አይደለም። ግን የምንቃወማቸው ፖለቲካዎች አሉ። በሀገራችን ላይ ለምሳሌ ወያኔን አገዛዝ መደገፋቸውን፣ ጭፍን ብሎ መደገፋቸውን እንቃወማለን። ድጋፍ ሰጥተዋል ጦር፣ ጸረ ሽብርተኛ ጦር በሚል ነገ የሚነሳበትን ተቃዋሚ ጦርነት ጦር ሊቋቋም እንዲችል ብዙ ጦር አሰልጥነዋል። በዚህ በሳተላይት የሚያደርጉትን የስለላ ነገር አሳልፈው ይሰጣሉ። በልዩ ልዩ ነገር ከዚህ መንግስት ጋር በስለላም ሆነ በጦር ደረጃም ሁሉ ይተባበራሉ። ይህን እንቃወማቸዋል። ይህንን ማቆም አለባችሁ፣ ከዴሞክራሲ ኃይሎች ጋር መቆም አለባችሁ። ይሄ ሰብአዊ መብት የረገጠ አገዛዝ ነውና እሱን ማውገዝና መጫን አለባችሁ። ፖለቲካ እስረኞች ይፈቱ፣ እስረኛ ድብደባና ስቃይ ይቁም። ይሄ የሚሰረቀው ሙስናው በመለስና በቤተሰቦቹና በወያኔ ከፍተኛ ባለስልጣናት ኢትዮጵያ ምትዘረፈው ወርቋ ማድኗ ገንዘቧ እየተዘረፈው ወደ ውጭ እየተጋዘ ያለው ያቁም ይሄንን ማለት መቻል አልባች እናውቃለን ስለሚሉ ይሄን ሁሉ እናውቃለን ስለሚሉ እና ያለን እናውቃለን ግን ወዳጃችን ስለሆነ አንናገርም ስለሚሉ ይሄን ላቸዋለን የኢትዮጵያን የነገጣ አሜሪካ ይወስነው አሜሪካ 10 ጊዜ መለስን ቢደግፈው መለስ ይወድቃል ማይቀር ነገር ነው የኢትዮጵያ ህዝብ ይፈነዳል ይወድቃል የአሜሪካ መንግስት ሙባረክን ቀጥ አድርጎ 100% ሲደግፈው የነበረ ነው ወድቋል ቤናሊን እንደዚህ ሲደግፉት ነበር ወድቋልና ይወድቃሉ ግን ህዝብ መነሳት አለበት ህዝብ ዝም ብሎ ካየ ግን በእነሱ እየተደገፈ እድሜው ይቀጥላል የመለስ ዜናዊ ማለት ነው ግን ከተነሳ ህዝብ ከተነሳሳበት ግን 10 ጊዜ ቢገድል ቢጮህ ቢፎክር ጦር አለ ይብል ያ ጦሩ ይፈርሳል ራሱ ደግሞ ያው እንግዲህ በጨረሻው ወይ እንደ ገዳፊ ወይ እንደ መንግስቱ ይሆናል ማለት ነው ይሄ የማይቀር ነገር ነው ይሄንም ማወቅ ያስፈልጋል
አመሰግናለሁ በድጋሚ ስለ ፓርቲው ምን ይሰራል እንዴት እየሰራ ነው የሚል ጥያቄ ባላቀርብም ምክንያቱም ሙያ በልብ ነውና ብዙ ስራ እየሰራችሁ ነው ብዬ እምነት አለኝ ግን በአሁኑ ወቅት በተለይ ባለማችን ዙሪያ ኢህአፓ ላይ የሚነሳው ዘመቻ ለምንድን ነው በምንስ ላይ የተመረኮዘ ሆኖ ነው
እንግዲህ አሁን ኢህአፓ ላይ በተለይ በወያኔ የተከፈለና ክፍያ የተሰጣቸው ቁጥረኞችና በሱ ስር ያሉ በጣም ከፍተኛ ቅስቀሳ በኢህአፓ ላይ ያረጋሉ በጣም የሚገርመው ግን ኢህአፓ የለም ኢህአፓ በቦታው የለም ደብዛው ጠፍቷል ድሮር እኮ ነው የሞተው ድሮ ነው የተበታተነው ይሉና ግን ቀንተሌት ግዚያቸው የሚያጠፉት ኢህአፓን በመስደብ ኢህአፓን በሆነ ባለው ነገር በመክሰስ በኢህአፓ ላይ የሐሰት መጽሐፍ ሁሉ በአዲስ አበባ በማሳተም እየከፈሉ ራሳቸው እየገዙ በማሰራጨት ማዕት ቅጥረኞች አሳልፈው ኢህአፓ ላይ ነው የሚዘምቱትና ኢህአፓ ላይ ዘመቻቸውን የሰማ ኢህአፓ በጣም እንዳስቸገራቸው በጣም እንደቆጠቆጣቸውና ኢህአፓን እየፈሩ ስለሚፈሩት ወያኔውል ግዜ ኢህአፓን ሲፈራ ነው ድሜ ልኩን ያሳለፈው ምክንያቱም ኢህአፓ ብዙ ህዝብ ድጋፍ እንዳለው ያውቃል ይሄንን ባይፈራ ኖሮ በ1900 ያኔ 83 ሲገባና የሽግግር ጉባኤ ሲደረግ ኢህአፓም ገብቶ ጉባኤ ውስጥ እንዲሳተፍ እንደማንኛውም ኃይል ማድረግ ሲችል ኢህአፓ እንዳይደርስብኝ ብሎ አሜሪካኖች ሁሉ እኔ ሌላ ሁሉ መምጣት ይችላል ግን ኢህአፓ ሊመጣ ለኛ አደጋ ነው እስከማለት የደረሱበት ሁኔታ ነውና እናውቀዋለን እንደሚፈሩ ምክንያቱም የህዝብ ድጋፍ አለ ኢህአፓ ደግሞ ያውቃቸዋል ማንነታቸውን ያውቃል ኢህአፓ ደግሞ ያጋልጣቸዋል በአሁን ለምሳሌ ፍኖተ ዲሞክራሲ ሬዲዮ አለን በሳምንት ሁለት ጊዜ የሚተላለፍ ሁሉ ጊዜ እሱን ለማገድ በመወገድ እየረጩ ለማገድ እየተጧጣሩ ያሉበት ነው እንጂ አለቀቁት ምክንያቱም ብዙ ተደማጭነት አግኝቶ በጣም ችግር ይፈጥርብናል ብዙ ምስጢር ያወጡብናል ብዙ ቀሰቀሱብናል ተመክሮ አላቸው የሚል እንትን ስላላቸው ነው ስለዚህ ፍርሃት አላቸው እየደከሙ ሲሄዱ ቀውሳቸው የተዋሰ ሲሄድ ኢህአፓን እንግዲህ ማጥላላት በኢህአፓ ላይ ይሄን ደርግ ሲለው የነበረውን ዘመቻ ሁሉ ቅድም የተነሳውን ህዝብ አስፈጅቷል የኤርትራን አስገንጥሏል እንግዲህ አሁን ወያኔ ኢህአፓን ኤርትራን አስገንጥሏል ብሎ ሲከስ መቼም የሚያስቅ ነው እንደዚህ አይነት ማት ነገሮች አሁንም የሚሰሩት ስራ እንደዚህ ነው ህገወጥ ህዝብ አይደግፋቸውም ወጣቱ ከነሱ ጋር አይደለም ግን ኢህአፓ ወጣት ክንፍ ወክንድ ብሎ ሲያቋቁም ወያኔ ወዲያውኑ ወጣት ክንፍ ማቋቋም ጀመረ በየቦታው አሁን እዚህ እናንተም ጋር ሳቋቁሙ አይቀሩም እስካሁን ካላቋቋሙ ሌላ ቦታ ግን ወጣት ብለው ወደ ተሯሩጠዋል እናያቸዋለን ለምንድነው የየቦታው ማህበረሰቦችን ሊያፈርሱ የሚፈልጉት በምንድነው በየቦታው የቤተክርስቲያኖችን ሊከፋፍሉ የከፋፍቱ የሚፈልጉት ድክመት ስላላቸው ነው በአቋማቸው ላይ እምነት የላቸውም ስለዚህ ሌላውን መከፋፈልና እርስ በርሱ ማናከስ ነው ስራቸውና ይሄንን ደግሞ ትልቅ ሆኖ የሚቃወመን በደንብ የሚቃወመን ስራችንን የሚያውቅ ደሞ ጸንቶስ ከመጨረሻው የሚታገለን አደገኛ ሊሆን የሚችል ኢህአፓ ነው ስለሚሉ ኢህአፓን እንግዲህ ያጠቃሉ። ዋናው ግን በጥቅሉ ግን የሚያጠቁት ምንድነው? የኢትዮጵያ አንድነት ድምጽ የኢትዮጵያ አንድነት ኃይሎች የሚባለው ጽንሰ ሐሳቡን ኢትዮጵያ የሚባለው ጽንሰ ሐሳብ ከፋፍለው ትግሬ፣ ኦሮሞ፣ ሀዲያ፣ ወላይታ፣ ጌዲዮ፣ ሶማሌ፣ ኦሮሞ እንዲህ በሚል ህብረተሰቡ ራሱን የሚገልጽበትና የሚደራጅበት ሁኔታ እንዲፈጠርና ለነሱ ተከፋፍሎ አመቺ የሚሆንላቸውን የነሱን የበላይነት የሚያረጋግጡበትን ስለሚፈልጉ ኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢትዮጵያ እንደነት የሚሉ ኃይሎች እንዲጠፉ ነው የሚፈልጉት። ስለዚህ በአገር ቤት ያሉትን እርስ በርሳቸው ከፋፍለው በህጋዊነት ያሉትን ከፋፍለው አስረው አዳክመው በምሎ በቁጥጥር ያው በሰላዩ የተቆጣጠሩ ቁጭ ብለዋል። ይሃፓ ደግሞ ሚስጥራዊ ስለሆነ እሱ ደግሞ እንግዲህ አስደንግጧቸዋል። በቅርቡ ደግሞ በዚህ አመት ባለፈው አመት ጀምሮ በየጊዜው በአዲስ አበባና በልዩ ልዩ ከተሞች በደቡብም በሰሜንም ይሃፓ ብዙ እንትኖችን ወረቀት በትኗል። ግድግዳ ላይ የሚለጠፉ በወያኔ ላይ ተነሱ የሚሉ ለጥፏል። ፊኛዎች መልእክት ያዘሉ ፊኛዎች አዲስ አበባ ሳይቀርብ ረጭቷል። አንድ ሰው መያዝ ስላልቻሉ ይሄም ይበልጥ አስደንግጧቸዋል። ና የድንጋጤ ነገር ነው። ሌሎቹ ደግሞ የቅጥረኞች ነገር ነው። አሁን ለምሳሌ ወያኔ የቀይ ሽብር ወንጀለኞችን ዳሮ ረጋሽን 8 ወር እርጉዝ የሆነችዋን በሳንጃ ከወጋው ከግርማ ከበደ ጋር አብሮ የወጋትን ሰው ለቀቀ። ብቸና 1000 አርሶ አደሮችን ያስገደለውን ኮሎኔል እንዳለ የሚባለው ለቀቀ። በሞላ የለቀቃቸው ወንጀለኞች ናቸው። እነሱን ወንጀለኞች ሲለቅ ግን በ1997 የታሰሩ ዜጎችን እስካሁን አልለቀቀም። በአብዛኛው አልለቀቃቸው። መሪዎቹ ነው የተለቀቁት፣ ሌሎቹ እንዳታሰሩ ናቸው። በ1983 የተያዙ ኢህአፓዎች፣ ከዛም በኋላ በ3 ዓመት ውስጥ የተያዙ ኢህአፓዎች ደብዛቸው እንደጠፋ ነው። እስከዛ እነዚህ ሳይለቀቁ የደርግ ወንጀለኞችን ይለቃል። ለምን እንግዲህ ልዩ ድጋፍ ደግሞ ከነዚህ ከቀድሞ ደርግ አባሎች፣ ከቀድሞ ወንጀለኞች፣ ከቀድሞ የደርግ ርዝራዦች ደግሞ ድጋፍ ለማግኘት ነው። ይሄ የራሱን ጭንቀት ነው የሚያሳየው። እና እዚህ ላይ ሁሉ ኢህአፓም ስለሚቃወመው እነዚህን ሁሉ እንትን ሲል ኢህአፓ ባይኖር ይበልጥ ለማታለል ይበልጥ መከፋፈል ይመቸኛል በሚል ይመስለኛል። እንግዲህ
በኢህአፓ ዙሪያ ማለት ነው፣ ከመግለጫ ብቻ እንጂ ሌላ የሚሰራው ነገር የለም። እና የተለያዩ ጽሁፎችን በተለያዩ ድረ ገጾች እናነባለን። እና እንደው በሚያስገርም ሁኔታ ነው የምናየው። ምክንያቱም ያለን ነገር የለም ማለት አይቻልም። የሚሰሩ ስራዎች እየተሰሩ ነው ብለን እናስባለን። ምክንያቱም እዚህ ጋ ወግቻለሁ፣ እዚህ ጋ ገድያለሁ፣ እዚህ ጋ ይሄን አርግ ያለሁ የሚለውን ወይም ይሄን ላረግ ነው የሚለው ነገር ስለተጓደለ ይመስለኛል። ስለዚህ አድማጮቻችን፣ ሁሉም ስራ ወይም ደግሞ ሙያ በልብ ነው ብለን እንተው ከጊዜያችን አኳያ ሰፋ ባለመልኩ ያ የኔ ትውልድ የሚለውን ሰፋ ብዬ ጠለቅ ብዬ እኔም እንደማውቀው ሌሎች ወገኖቼም ልጆቼም እንዲያውቁት ለማድረግ በጣርኩ ነበረ። ግን ያለን ጊዜ በጣም ትንሽ በመሆኑ የኢህአፓ የከፈለው የኢህአፓ ውስጥ የነበሩ ወገኖች የከፈሉት መስዋዕትነት ማንም እስከ ዛሬ ድረስ በኢትዮጵያ ውስጥ ከፈለ ብሎ መናገር በእኔ ግምት፣ በእኔ እውቀትና በእኔ ችሎታ አለ ብዬ አላምንም። ቢኖር ኖሮ አሁን ኢትዮጵያ ለ20 ዓመት በወያኔ እንዲህ ባልተገፋች፣ ባልተበደለች፣ ባልተረገጠች ነበር ብዬ አስባለሁ። ድንበራችንን፣ ኢትዮጵያዊነታችንን ጭምር በመነፈግ። ስለዚህ አድማጮቻችን እንግዲህ አሁን የጥያቄዎች ቢኖሯችሁ ወይም አስተያየቶች ቢኖራችሁ፣ ያለን ጊዜ በጣም ትንሽ በመሆኑ መቀበል ባንችልም፣ እስቲ ወደ አቶ ኢያሱ መለስ ስልበልና እንደው ለአሁኑ ወጣት ለአሁኑ ትውልድ ምንድን ነው ያለው መልእክት?
እኔ እንግዲህ ለወጣቱና ለአሁኑ ትውልድ ያለኝ መልእክቱ፣ እያንዳንዱ ትውልድ እንግዲህ የራሱ ግዳጅ ይቀበላል። ግዳጅ አለ። አሁን ይሄ ግዳጅ ምንድን ነው? ኢትዮጵያን ህልውናን ማስጠበቅ፣ አንድነቷን ማስጠበቅና ከጥፋት ማዳን ነው። የወያኔ አገዛዝ የጥፋት ነው። አንዳንዶች ይጠቅመናል ብለው የተነሱ ሊኖሩ ይችላሉ። ወጣቶች ተሳስታቸዋል። መጨረሻው መጥፎ ነው የሚሆነው። መጨረሻው መጥፎ ነው። ህዝብን ሊጎዳ የሚችል እንትንም ሊሄድ የሚችል ነው። ስለዚህ ወደ ፖለቲካው ገባ ብሎ ሀገራችንን ለማዳን ካሉ ድርጅቶች ጋር የፈለጋችሁትን ግን የሚታገለው መርጦ መደራጀት፣ በወጣትነት መደራጀት፣ በሴትነት መደራጀት እና ለሀገራችን ለለውጥ ለመቆም መሞከር፣ ከዛ ደግሞ በወያኔ ላይ ከባድ ማዕቀብ ማድረግ። ለምሳሌ አሁን ወያኔ ግድብ እሰራለሁ እያለ እያሾፈ ገንዘብ ሊዘርፍ ተነስቷል። በኢትዮጵያ የተሰሩት ግድቦች ለኢትዮጵያ ኮረንቲ ሊያደርሱ መብራት ኃይል ሊያደርሱ የሚችሉ ሆነው ሳለ በአዲስ አበባ እንኳን በፈረቃ ነው መብራት። ይህ አሁን የግድብ የሚባለው ነገር አላስፈላጊም ነው፣ በሌላ ጊዜ ሊሰራ ምችል ደግሞ በድሃ ህዝብ ላይ የተጫነ ነው። ገንዘቡ ሳይኖር አቅም ሳይኖር ህዝብ ቦንድ ግዛ እየተባለ እንደገና የዝርፊያ ሂደት ነው። እዚህ ውስጥ ማንም ኢትዮጵያዊ መሳተፍ የለበትም። ማንም ኢትዮጵያዊ ወያኔን ሊያጠናክር የሚችል ገንዘብ መስጠት በንግድ በምን መሳተፍ የለበት። ቤት እገዛለሁ እንዲህ አረጋለሁ እያለ በኢትዮጵያ እንባና ደም ላይ መቀለድ የለበትም። ስለዚህ ከወያኔ መራቅ፣ በሁሉ መስክ ከወያኔ መራቅ፣ ወያኔን መቃወም፣ ለወያኔ ገንዘብ አለመስጠት፣ ለወያኔ አለመጎንበስ፣ አለማጎብገብ እና ከአንድነት ኃይሎች ጋር መደራጀት፣ የአገር ጉዳይ ደግሞ ይመለከታላልና አገሬ ራሷ ገደል ትግባ እኔ ራሴን ወደ ውጭ አውጥቻለሁ አሜሪካ ገብቻለሁ ጣሊያን ነው ያለሁት ብናባቷ የሚል ደግሞ ነገር ክደት ነው በክደት ደረጃ ነው የሚመዘገበውና ይሄ በፍጹም አሳፋሪ ነው አሳፋሪ ትውልድ እንዳይባል አይ እኛም እንታገልቱ ደግሞ እየታገለ ያለ ትውልድ ነውና በዛ ትግል ውስጥ መግባትና ኢትዮጵያን ከጥፋት ለማዳን ተባብሮ መነሳት ነው ግዴታችሁኛ በአቅማችን በነበረን ጊዜ በወጣትነታችን ታግለን ስርዓት ለውጠናል ታግለን መስዋዕትነት ከፍለናል ትግላችንን ቀጥለናል ያሁኑ ትውልድ ደግሞ ይሄንን ትግል መቀረከብና መቀጠል ያለበት ነው የሚለው የሚልክት
ከልብና መሰግናለን የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራር አካላቶ ያስዋለሙ እዚ አለማየሁ ይቀርታ እዚ ስቱዲዮአችን ድረስ በመገኘት ለሰጡን ከመጀመሪያው ጀምሮ እስካሁን ያለበትን ሁኔታ ስለሰጡን ማብራሪያ ስለለገሱን መልካም መልእክት ከልብ እናመሰግናለን
እኔም አመሰግናለሁ
አድማጮቻችን በዛሬው ዕለት የዜና ፕሮግራማችንን ማሰማት ባለመቻላችን ጊዜ ስለሌለን በዚሁ አጋጣሚ በሚቀጥለው ሳምንት በሌላ ፕሮግራም በተመሳሳይ ፕሮግራም እንድንገናኝ ተስፋ በማድረግ በዚህ EPRP History በሚል የተዘገበውን YouTube ላይ የተገኘውን በዚህ የመጨረሻ ፕሮግራማችንን እናደርጋለን ቀሪው እሁድ መልካም እንዲሆንላችሁ በስቱዲዮ ባሉ አብሮኝ በሚሰሩት ስም እመኝላችኋለሁ መልካም ቀን